የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 17 2017 ዓ.ም ዝግጅታችን ጀመረ።
ጋዜጠኝነት ፈተና በኢትዮጵያ
እንታሰራለን የሚል ይሄ ሀሳብ የመጣው ዝም ብሎ አይደለም። በጣም ብዙ ጋዜጠኞች ስለታሰሩ በሙያቸው ማሸማቀቆች ስላሉ በእነዚህ ምክንያት ጋዜጠኛው በተቻለ መጠን ራሱን በማራቅ
በአደጋዎች እንኳን በተከሰቱበት ስፍራዎች ላይ ተገኝቶ ሽፋን ለመስጠት የሚያስችል አክሰስ ወይም የመዘገብ እድል ለማግኘት በጣም አደጋች የሚሆንበት ሁኔታ እየተፈጠረ ነው ያለው።
በሚዲያና በጋዜጠኞች ላይ እየደረሰ ያለውን ፈተና አስመልክቶ ከባለሙያዎች ጋር ከተደረገው ቆይታ የተወሰደውን የሰማችሁት። ሙሉ ዝግጅቱን ከዜና በኋላ ታደምጣላችሁ።
ሐሰተኛ መረጃዎች የግለሰብ ሰብዕናን በማጉደፍ ግለሰብን ከማጥላላት አንስቶ በትላልቅ ድርጅቶች ላይ በሀገር ላይ የሚያደርሱት ጉዳት እጅግ በጣም ከፍተኛ ነው።
አሁን ደግሞ የሰማችሁት ነጻነት ተስፋ ይባላል። የኮሙኒኬሽን ባለሙያ ሲሆን ኢትዮጵያ ውስጥ በማህበራዊ ሚዲያዎች አማካኝነት የሚሰራጭ ሐሰተኛ መረጃን ለመዋጋት እንቅስቃሴ ከሚያደርጉ ባለሙያዎች አንዱ ነው። እነዚህና ሌሎች መሰናዶች በምሽቱ ዝግጅታችን ተካተዋል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ጥር 17 2017 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅቶች ጋር አብረናችሁ የምናመሸው ስመኝሽ የቆየና
አስማማየነውን ብራና አይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዳችን የተለያዩ ፖለቲካዊና ማህበራዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። እስከ ምሽቱ 4 ሰዓት ድረስ አብራችሁን ልትቆዩ እንጋብዛለን።
የምሽቱን መሰናዶ የምንጀምረው ግን ከዓለም ዙሪያ በተሰባሰቡ ዜናዎች ነው።
እነስተለኛ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የዓለም የጤና ድርጅት ኃላፊ የሱዳን ጤና ጥበቃ ላይ 70 የድሮን ጥቃቶች መፈጸማቸውን ተከትሎ ጥቃቶች እንዲቆሙ ጠየቁ። በሱዳን ሰሜን ዳርፉር ክልል ውስጥ በሚገኝ አንድ ሆስፒታል ላይ በሰው አልባ አውሮፕላኖች አማካኝነት በተፈጸመ ጥቃት ከ70 በላይ ሰዎች ሲሞቱ በደርዘን የሚቆጠሩ መቁሰላቸውን ተከትሎ የዓለም የጤና ድርጅት ኃላፊ ትላንት ቅዳሜ በሱዳን በጤና ጥበቃ ሰራተኞችና ተቋማት ላይ እየተፈጸመ ያለው ጥቃት እንዲያቆም አሳስበዋል። አርብ ዕለት የተቋሙ አባላት የስራ ማቆም አድማ ካደረጉ በኋላ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረኢየሱስ የሳውዲ ማስተማሪያና የእናቶች ሆስፒታል የማህፀንና የጽንስ ሕክምናን ጨምሮ የውስጥ ደዌ ሕክምና፣ የቀዶ ጥገና፣ የህፃናት ሕክምና እንዲሁም የተመጣጠነ ምግብ ማከፋፈል አገልግሎት የሚሰጥ ብቸኛው በኤልፋሽር የሚገኝ ሆስፒታል እንደመሆኑ መረጋጋት ሊኖረው ይገባል በማለት በኤክስ ማህበራዊ ገጻቸው ላይ አስፍረዋል። ዶክተር ቴድሮስ አያይዘው በሱዳን የተጎዱት ተቋማት በፍጥነት ወደ ነበሩበት ተመልሰው ሙሉ አገልግሎት እንዲሰጡ፣ በጤና ጥበቃው ላይ የሚፈጸሙ ጥቃቶች ሁሉ እንዲቆሙ ጥሪያችንን እንቀጥላለን ብለዋል። ዴሞክራቲክ ኮንጎ አማጽያኑ እያየሉ ባሉበት ሰዓት ከሩዋንዳ ጋር ያላትን ግንኙነት አቋርጣለች። በሩዋንዳ በሚደገፉት አማጽያና በመንግስት ኃይሎች መካከል በዴሞክራቲክ ኮንጎ ቁልፍ በሆነችው ጎማ ከተማ ምስራቃዊ ክፍል ዙሪያ ጦርነት የተቀሰቀሰ ሲሆን በትንሹ 13 የሰላም አስከባሪ ኃይሎችና የውጭ ሀገር ወታደሮች ሲሞቱ በሺዎች የሚቆጠሩ ሰላማዊ ዜጎች ተፈናቅለዋል። ዴሞክራቲክ ሪፐብሊክ ኮንጎም ከሩዋንዳ ጋር ያላትን ዲፕሎማሲያዊ ግንኙነት አቋርጣለች። የኤም 23 አማጺ ቡድን ከሩዋንዳ ጋር በሚያዋስነው ድንበር አካባቢ ከቅርብ ሳምንታት ወዲህ ወደ 2 ሚሊዮን የሚጠጉ ሰዎች መኖሪያና የሰብአዊና የጸጥታ ማዕከል ወደ ሆነችው ወደ ጎማ ግዛት በመገስገስ ብዙ ስፍራዎችን ተቆጣጥረዋል። ኮንጎ ዩናይትድ ስቴትስና የተባበሩት መንግስታት ድርጅት ባለሙያዎች ሩዋንዳ ከ10 ዓመት በፊት ከኮንጎ ጦር ተገንጥለው በወጡ ቱትሲዎች የሚመራውን ኤም23ን ትደግፋለች ሲሉ ወቅሰዋል። ይህም በዋናነት በማዕድን በበለጸገችው ክልል ውስጥ ከሚንቀሳቀሱት በመቶዎች የሚቆጠሩ የታጠቁ ቡድኖች መካከል አንዱ ሲሆን ለረዥም ጊዜ የዘለቀ ግጭት በመፍጠር ከዓለም ትልቁን ሰብአዊ ቀውስን አስከትሏል። የዴሞክራቲክ ኮንጎ የውጭ ጉዳይ ሚኒስቴር ትላንት ቅዳሜ ማምሻውን ሀገራቸው ከሩዋንዳ ጋር ያላትን ዲፕሎማሲያዊ ግንኙነት ማቋረጧን በመግለጽ በሩዋንዳ የሚገኙ ሁሉም የኮንጎ ዲፕሎማቲክ ሰራተኞች ከሀገሪቱ በአፋጣኝ እንዲወጡ መወሰኑን ተናግረዋል። ሩዋንዳ በጉዳዩ ላይ ወዲያውኑ አስተያየት አልሰጠችም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የሄይቲ መሪ የትራምፕ አስተዳደር ስደተኞችን የመመለስ እቅድ አስከፊ ሆናል አሉ። ይህቲ ሽግግር ፕሬዝዳንታዊ ምክር ቤት ፕሬዝዳንት የትራምፕ አስተዳደር የእርዳታ መርሃ ግብሮችን ለማገድ መወሰኑ ስደተኞች ወደ መጡበት መመለሱና አዳዲስ ስደተኞችን ለመቀበል አለመፈለጉ ለይቲ አደጋ ይሆናል አሉ። ይህቲ የሽግግር ፕሬዝዳንታዊ ምክር ቤት ፕሬዝዳንት የሆኑት ሌስሊ ቮልተር በቫቲካን ከርሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋር በመገናኘት አቡኑ ሀገራቸውን እንዲደግፉ ጠይቀዋል። ይህ የፕሬዝዳንቱ አስተያየትም ከሊቀ ጳጳሱ ጋር ከተገናኙ በኋላ ከአሶሺየትድ ፕሬስ ጋር በነበራቸው ቆይታ የተናገሩት እንደሆነ የዜና አውታሩ ዘግቧል። የሽግግር ፕሬዝዳንቱ አክለውም ሄቲን የሚወዱ ሰዎችን በሮች እያንኳኳሁ ነው፣ ርዕሰ ሊቃነ ጳጳሱ ሄቲን ይወዳሉ፣ ሀገሪቷንም ለመርዳት ዝግጁ ናቸው ብለዋል። ፕሬዝዳንቱ አያይዘው በሺዎች የሚቆጠሩ ሰዎች ከዶሚኒካን ሪፐብሊክ ወደ ሀገራቸው እየተመለሱ ነው፣ በየሳምንቱ የቡድን ግጭት ፈጣሪዎች ህዝቡን እያሸበሩ ነው፣ ይሁን እንጂ ትራምፕ ሄቲን ቆሻሻ ሀገር ናት ብለዋል። ስለዚህ ስለ ሄቲ የሚገዳቸው አይመስለኝም በማለት ተናግረዋል። ፕሬዝዳንት ዶናልድ ትራምፕ በቀደመው የአስተዳደር ዘመናቸው ዩናይትድ ስቴትስ ከሄቲና ከሌሎች የአፍሪካ ሀገራት የሚመጡ ስደተኞችን መቀበሏን በተመለከተ ተገቢ ያልሆነ ቋንቋ ተጠቅመዋል። በወቅቱ ዋይት ሀውስ ንግግራቸውን ባያስተባብልም ነገር ግን ትራምፕ ለማህበረሰባችን አስተዋጽኦ ሊያበረክቱ የሚችሉ ስደተኞችን ለመቀበል የሚረዱ የስደተኛ ፖሊሲዎችን ይደግፋሉ በማለት መግለጫ ማውጣቱ ይታወሳል። በመጨረሻም ኤሎን መስክ የሚደግፈውን የጀርመን ጽንፈኛ ፓርቲን በመቃወም በሺዎች የሚቆጠሩ ሰዎች ሰልፍ ወጡ። አሜሪካዊው የቴክኖሎጂ ቱጃር ኤሎን መስክ አልተርናቲቭ ፎር ጀርመኒ AFD ወይም በግርድፉ አማራጭ ለጀርመን የተሰኘውን የጸረ ስደተኛ ፓርቲ በድጋሚ መደገፉን ተከትሎ በአስር ሺዎች የሚቆጠሩ ጀርመናውያን ትላንት ቅዳሜ ሰልፍ ወጥተዋል። በጀርመን በሚቀጥለው ወር የህግ አውጪዎች ምርጫም ይካሄዳል። መስክ በምስራቅ ጀርመን ሃሌ ከተማ በሺዎች ለሚቆጠሩ የAFD ደጋፊዎች በቪዲዮ ባደረገው ንግግሩ ፓርቲያቸው ለወደፊቷ ጀርመን ሰናይ ተስፋ ነው ሲል ተናግሯል። ይህ በእንዲህ እንዳለ በበርሊንና በኮሎኝ ከ35-40 ሺህ የሚደርሱ ሰልፍ ፈኞች እንደሚሆኑ ፖሊስ የገመታቸው ቁጥራቸው እጅግ የበዛ ተቃዋሚዎች ትዕይንተ ሰልፍ አድርገዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀቁ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥር 17 2017 ዓ.ም የመስተዋት ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
ከዓለም ዙሪያ የተሰባሰቡ ዜናዎችን ነው ሰምተን የተመለስነው። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ስቱዲዮአችን እስከ ምሽቱ 4 ሰዓት ድረስ የምናስተናግዳችሁ አስማማየ ነውና እኔ ስመኝሽ የቆየ ነኝ። የምሽቱ ቀዳሚ ዝግጅታችን የሚሆነው የጋዜጠኞች ፈተና በኢትዮጵያ ነው።
በኢትዮጵያ በአሁኑ ወቅት ጋዜጠኞች በነጻነት መዘገብ አስቸጋሪ የሆነ መምጣቱን በተለያዩ ሚዲያዎች የሚሰሩ ጋዜጠኞችና ማህበራት ይናገራሉ።
ልክ ነው አስማማው። እስር፣ የመረጃ እጦትና አስቸጋሪ የኢኮኖሚ ሁኔታ ከሚገጥሟቸው ፈተናዎችም መካከል ናቸው። መንግስት የመገናኛ ብዙሃንን በተመለከተ ያወጣቸው ህጎች በትክክል መተግበር እንደሚገባቸውም ገልጸዋል። ይህንን ዘገባ አስማማው ስታዘጋጅ የኢትዮጵያ መንግስት በዚህ ጉዳይ ላይ ምን እንደሚል ለማወቅ ሞክራል።
በጣም ብዙ ሙከራ አድርጌያለሁ ስመኝሽ። በተለይ ጉዳይ በዋናነት የሚመለከተው የኢትዮጵያ መገናኛ ብዙሃን ባለስልጣን ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም።
መልካም፣ እንግዲህ ምላሻቸውን ካገኘን በድጋሚ ጉዳዩን ይዘን የምንመለስ ይሆናል። ለዛሬ ግን አንተ በጋዜጠኝነት ሙያ ላይ ከተሰማሩ ጋዜጠኞች ጋር ቆይታ አድርገህ ያዘጋጀውን ዘገባ እንከታተል።
ኢትዮጵያ አሁን ያለው ሁኔታ ለጋዜጠኞች በነጻነት መስራት አስቸጋሪ መሆኑን የሚናገሩት ከአሜሪካ ድምፅ ጋር ቆይታ ያደረጉ ጋዜጠኞችና የማህበራት ኃላፊዎች ናቸው። በአሁኑ ወቅት በኢቢኤስ ቴሌቪዥን ከፍተኛ አዘጋጅ ሆኖ የሚሰራው ኤርሚያስ በጋሻው የሚያቀርበው ሀሳብ የግሉ እንጂ የሚሰራበትን ተቋም እንደማይወክል ገልጾ የመረጃ በበቂ ሁኔታ ለማግኘትን ጨምሮ አሁን ያለው ሁኔታ ለጋዜጠኞች ፈታኝ መሆኑን ይናገራል።
የተለያዩ የመገናኛ ብዙሀን ባለሙያዎች በእስር ላይ የሚገኙበት ሁኔታ አለ። አሁንም በስራ ላይ ያሉ መገናኛ ብዙሀን በተለያዩ ሁኔታዎች የሚቸገሩበት ሁኔታ እንዳለ በዕለት ተዕለት ስራችን የሚያጋጥመን ነው። አንደኛው ትልቁ ችግር መረጃ የማግኘት ጉዳይ ነው። መረጃ ማግኘት አሁንም በጣም አስቸጋሪ ነው። ከፍተኛ የመንግስት የስራ ኃላፊዎች ወይም ተቋማት ሚዛን ለመጠበቅ የምንፈልጋቸውን ጉዳዮች ለመጠየቅ በምንሞክርበት ጊዜ በራቸው አሁንም በቀላሉ የሚከፈት አይደለም። መረጃ ተሰጡም እነሱ በሚፈልጉት ፍሬም፣ አንዳንድ ጊዜ ደግሞ እነሱ ለሚፈልጓቸው የመገናኛ ብዙሀን ብቻ መረጃ የሚሰጡበት ሁኔታ ነው ያለው። አንዳንድ መገናኛ ብዙሃን ደግሞ አክሰስ የማያገኙበት ሁኔታ ያጋጥማል። የመግለጫዎች ሁነቶች ኢቨን የመንግስታዊ ሁነቶች ብቻ ሳይሆን አደጋዎች እንኳን በተከሰቱበት ስፍራዎች ላይ ተገኝቶ ሽፋን ለመስጠት የሚያስችል አክሰስ ወይም የመዘገብ እድል ለማግኘት በጣም አደጋች የሚሆንበት ሁኔታ እየተፈጠረ ነው ያለው። በነገራችን ላይ መረጃ ያለመስጠት ችግር መንግስት ተቋማትና የስራ ኃላፊዎች ላይ ብቻ የሚስተዋል አይደለም። ክሪቲካል የሆኑ ምሁራን ኢቨን ህዝቡ ሁሉ ሳይቀር በጣም የህዝቡን ድምፅ የሚያሰማ ሚዲያ እንዲኖር ይፈልጋል። ነገር ግን መረጃ ለመስጠት ፈቃደኛ የማይሆንበት ሁኔታ አለና ይሄ በጣም አስቸጋሪ ሁኔታ ነው።
ሌላው የውይይቱ ተሳታፊ የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ምክትል ፕሬዚዳንት ሳሙኤል አባተ በበኩሉ የጋዜጠኞች ተደጋጋሚ እስርን ጨምሮ በአገሪቱ ያለው የጸጥታ ሁኔታ ጋዜጠኞችን ለፍርሃት በመዳረግ ስራቸውን በነጻነት እንዳይሰሩ ምክንያት እየሆነ ነው ይላል።
እንታሰራለን የሚል ይሄ ሀሳብ የመጣው ዝም ብሎ አይደለም። በጣም ብዙ ጋዜጠኞች ስለታሰሩ በሙያቸው ከተለያየ የፖለቲካ እንትኖች ጋርም ማገናኘት ስላለ ማሸማቀቆች ስላሉ በእነዚህ ምክንያት ጋዜጠኛው በተቻለ መጠን ራሱን በማራቅ የመንግስት ትኩረት ይሆናሉ፣ መንግስትን ያስቀይማሉ ብሎ የሚያስባቸውን ጉዳዮች ደፍሮ ያለመዘገብ እነዚህ አመለካከቶች እየሆኑ ካሉ ነገሮች ህጉ የተሳሳቱ ዘገባዎች ቢኖሩ እንኳን ስህተቱን በተሰራበት ሚዲያ ያስተባብላል የሚል የራሱ የተቀመጠ ነገር አለ። ግን ገና ባልተረጋገጠ ሁኔታ ጋዜጠኞች ይታሰራሉ። ከተለያዩ የፖለቲካ ፓርቲዎች ጋር ማገናኘት፣ በወንጀሎች መክሰስ እና ቶሎ ፍርድ ቤት ያለመቅረብ ብዙ ነገሮች ስላሉ በዚህ ምክንያት ጋዜጠኛው በቻለው መጠን ሁሉ ከመንግስት ጋር ያላትመኛል፣ ያጋጨኛል ከሚሉ ነገሮች ራስን ማራቅ አለ። ሌላው ችግር እንደ ማንኛውም የሌሎች ሙያዎች ተዘዋውሮ ለመስራት መቸገር ነው። አሁን ከአዲስ አበባ ውጪ ለመጓዝ በጣም ችግር ሆኗል። ጉዞው የግድ በአየር መሆን አለበት። በመኪና ልጓዝ ብትል ለተለያዩ ነገሮች ትጋለጣለህ። ሌላው እንዲሁ ያለው የኢትኒክ ማርጂናላይዜሽንም በጣም ትልቅ ችግር ነው ብዬ አስባለሁ። ምክንያቱም የሆነ ዘገባ ለመስራት የሆነ ክልል መሄድ አለብህ። ከዛ ክልል ጋር የሚገናኙ ግጭት ውስጥ ሊከቱ የሚችል ሊያላትሙ የሚችሉ ነገሮች ብዙ ነገሮች አሉና እነዚህ ነገሮች እንዳሉ ሆነው ሌላው የአቅም ችግርም አለ። የአቅም ግንባታ ላይ የሚሰሩ ሚዲያዎች በገንዘብ ችግር ምክንያት ከስርጭት እየተቋረጠ ነው።
ከአምስት ዓመት በፊት በኢትዮጵያ አስተዳደር ለውጥ ሲደረግ መንግስት ሚዲያዎችን በተመለከተ የህግ ማሻሻያዎችን ጨምሮ የወሰዳቸው እርምጃዎች ምህዳሩን ለማስፋት ባላቸው አስተዋጽኦ አድናቆት ተችሎት የነበረ ቢሆንም ከቅርብ ዓመታት ወዲህ ግን ይህንን የሚቀይሩ የጋዜጠኞች ተደጋጋሚ እስርና ስወራ መከሰታቸው በማንሳት የመብት ተሟጋቾች ይከሳሉ። የጋዜጠኞች መብት ተሟጋች የሆነው ሲፒጄ ጥር 9 2017 ዓ.ም ባወጣው የቅርብ ጊዜ ሪፖርቱ ኢትዮጵያ ጋዜጠኞችን ላስከፊ እስር ከሚዳርጉ ቀዳሚዎቹ የአፍሪካ ሀገራት መካከል አንዷ መሆኗን አስታውቋል። በአሁኑ ወቅት 6 ጋዜጠኞች በእስር ላይ እንደሚገኙ የገለጸው ሪፖርቱ 5ቱ በሽብር ወንጀል የተከሰሱ መሆናቸውንና ይህም እስከ ሞት ድረስ ሊያስፈርድ የሚችል ስለመሆኑ ይጠቅሳል። በቱርክ አንካራ በሚገኘው ሀጂ ባይረም ቪኤል ዩኒቨርሲቲ በጋዜጠኝነት የሶስተኛ ዲግሪ ትምህርታቸውን የተካተሉ የሚገኙት አቶ ይበልጣል በላይነህ በጋዜጠኞች ላይ የሚደርሱ ጫናዎች በተለይም የግል ብዙሃን መገናኛዎችን ከገበያ እንዲወጡ በማድረግ የሀሳብ ብዝሃነትን የሚገድብ ነው ይላሉ።
የፖለቲካል ፕሬሸር ወይም ደግሞ ጫና ከፖለቲካ ኢንቫይሮንመንት ላይ እንዲሁም ደግሞ የኢኮኖሚ ችግርም በርካታ ሚዲያዎች ከገበያው እየወጡ ነው፣ በርካታ ጋዜጠኞችም ስራቸው እየለቀቁ ነው ብለዋል። ይህ ደግሞ በቀጣይ እልባት ካላገኘ የሚዲያ ኢንዱስትሪ እየጠበበ የተወሰኑ ማለት በተለይም አሁን እንደምናየው አብዛኞቹ ከገበያ እየወጡ ያሉት የግል ሚዲያዎች ናቸው። በርካታ ስቲል ለመንግስት ወይም ለስቴቱ አፍሌትድ የሆኑ ሚዲያዎች ስቲል ገበያ ላይ ናቸው። ስለዚህ ወደፊት የግል ሚዲያዎችን የማናያበት ሁኔታ ሊፈጠር ይችላል። በዚህ ተቀጠለ
የአሜሪካ ድምጽ በዚህ ጉዳይ ላይ የኢትዮጵያ መገናኛ ብዙሃን ባለስልጣን ኃላፊዎችን ምላሽ ለማካተት ጥረት ያደረገ ቢሆንም ሊሳካ አልቻለም። ይሁንና ከዚህ በፊት የጋዜጠኞች እስርና ስወራን በተመለከተ ከፋና ብሮድካስቲንግ ኮርፖሬት ጥያቄ ቀርቦላቸው የነበሩት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ጉዳዩ ህግን የማስከበር እንጂ ጋዜጠኝነትን ማፈን አይደለም ሲሉ ተከላክለው ነበር።
በሚሰሩት የሽብር ስራ፣ በሚሰሩት የአመፅ እንቅስቃሴ፣ ባካሄዱት ለዝርፊያ ቡድኖች ከለላና መከታ ሆኖ በመገኘታቸው እና ከዚህ ግዝ ትስስር ስላላቸው ብቻ ነው እንጂ መንግስትን በመተቸታቸው አይደሉም። መንግስትን በመተቸት አሁንም በጣም በሺዎች የሚቆጠሩ አሉ፣ ያልተነኩ አሉ። የተለያዩ የመንግስት ጉድፈቶችን በማውጣት አይደለም፣ ከዚህ ጋር የሚያያዝ ተግባር አይደለም። በዋነኛነት የተደራጀ የህገወጥ ቡድኖች ማስፈጸሚያ በመሆናቸው ለዚህ ደግሞ ጥብቅና የሚቆሙና አንዱን ህዝብ ከሌላ ህዝብ ጋር የሚያጋጭ ስራ ላይ ስለተሰማሩ ነው። ይሄ ደግሞ ህግ የማስከበር ነው። ማንኛውም ሰው ጋዜጠኛም ቢሆን ኃላፊም ቢሆን እኔም ቢሆን አንተም ብትሆን ከህግ በታች እንጂ ከህግ በላይ አይደለንም። ስለዚህ ህግ ሲከበር ነው የሚዲያ ህግ የሚከበረው። ህግ ከሌለ ስርዓት ከሌለ there is no democracy እና there is no freedom of speech የነጻ የመናገር ነጻ የማተም ነጻ የምናምን የሚባለው ህግና ስርዓት ሲኖር።
በ2013 ዓመተ ምህረት ተሻሽሎ የወጣው የመገናኛ ብዙሃን አዋጅ አንቀጽ 48 ላይ በመገናኛ ብዙሃን ነጻነት ላይ የሚከሰት ጣልቃ ገብነት ተጽኖ ጥቃትንና የደነስ ስጋትን ጨምሮ ህገ መንግስቱን በመጻረር የፕሬስ ነጻነትን የሚያደናቅፍ አሰራር ከተፈጸመበት በፌደራል ከፍተኛው ፍርድ ቤት ክስ ወይም አቤቱታ ማቅረብ መብት እንዳለው ይደነግጋል። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ምክትል ፕሬዚዳንት ሳሙኤል አባተ እንደሚለው ግን እነዚህ ከለላዎች በአሁኑ ወቅት በትክክል እየተተገበሩ አይደለም።
ብዙዎቹ ጋዜጠኞች የህግ ከለላ እያገኙ አይደለም። ለዚህ ማሳያ የሚሆነው ከዚህ በፊት በጋዜጠኝነት ሙያቸው ሰሩት በተባለው ዘገባ ምክንያት በህግ ቁጥጥር ስር የዋሉ ጋዜጠኞችን ነው ማሳያ የምናደርገውና እነዚህ ጋዜጠኞች ዞሮ ዞሮ ሐሳብን በነጻነት የመግለጽ መብታቸውን ተጠቅመው ነው የሰሩትና ሐሳባቸውን ስለገለጹ ነው ማህበሩ የሚያምነው። የታሰሩበት ማረሚያ ቤት ድረስ ሄደን ጠይቀን ችሎት ላይ ሁሉ ለመገኘት ሁሉ ሞክረን ነገሩን ለመረዳት ሞክረናል። በተደጋጋሚም በህግ ቁጥጥር ስር የዋሉ ጋዜጠኞች ከእስር እንዲለቀቁ በሙያቸው ብቻ እንዲጠየቁ በተደጋጋሚ በመግለጫም ጠይቀናልና የተረዳነው ነገር ጋዜጠኞች የህግ ከለላ አያገኙም። ለዘገባ በሚሄዱበት ወቅት ከጥበቃ ጀምሮ ህግ እናስከብራለን የሚሉ እንደ ፖሊስ ያሉ አካላትም ህጉን አክብረው አይደለም በቀላሉ በቁጥጥር ስር ያውሏቸዋል። መረጃ የማግኘት መብት እንዳላቸው ይሄንን አያከብሩም። ፈቃድ አምጡ፣ ደብዳቤ ጻፉ የሚሉ ነገሮች፣ ፈቃድ የላችሁም የሚሉ ክልከላ በብዛት መሰረት ያደረጉ ነገሮች ይሰራሉ። ከዛ ውጪ ስህተት ሲኖር እንኳን ስህተት መኖሩ የሚስተናገድበት የራሱ አሰራር ቢኖረውም ለምሳሌ የተሰራው ዘገባ ስህተት ካለው የቁጥር የይዘት የተለያዩ ዘገባዎች ስህተት ካለው የሚታረምበት የራሱ የሆነ አሰራር አለውና እንዲያስተባብሉ የሰሩትን ዘገባ ስህተት መሆኑን ይቅርታ እንዲጠይቁ ይህን የሚፈቅድ የራሱ የሆነ አሰራር ቢኖርም በህግ ቁጥጥር ስር ይውላሉ። በሰዓቱ ፍርድ ቤት አይቀርቡም። ህጉ ላይ ኢቭን እንደ ማንኛውም ዜጋ የተቀመጠላቸው መብት እንኳን ሳይከበር ለወራት ለአመታት እስር ላይ የቆዩ ብዙ ጋዜጠኞች አሉ። አሁንም እስር ላይ ያሉ አሉ። እንደ ማህበር የምናምነው ብዙ ጋዜጠኞች ደህንነታቸው አስተማማኝ አይደለም፣ ህጉም እየተከበረ ነው ብለን አናምንም። በዚህ ጉዳይ ላይ ባጭሩ ይሄን ነው የምለው እና ጋዜጠኞች መብታቸው እንዲከበር ነው ይሄ ማህበርም የተቋቋመው። በቻልነው መጠን ሁሉ የጋዜጠኞች መብት እንዲከበር በመግለጫም ውይይቶችም ላይ እንዲሁም ከተለያዩ የመንግስት ተቋማት ጋር በሚደረጉ ውይይቶች ላይ እየተገኘን የጋዜጠኞች መብት እንዲከበር ለማድረግ እየሞከርን ነው። ግን ብዙ ቻሌንጅ ነው ያለው። በተለይ በአስቸኳይ አዋጅ በታወጀበት ጊዜ አሁን ግጭት አካባቢ ለምሳሌ አማራ ክልል፣ ኦሮሚያ ክልል እነዚህ አካባቢዎች ላይ ዘገባዎችን መስራት በጣም አስቸጋሪ ሆኗል። ተዘዋውሮ መስራት አልቻሉም።
ህገ መንግስቱን ጨምሮ በቂ ህግ ማዕቀፍ አለ የሚለው ኤርሚያስ በጋሻው በበኩሉ ችግሩ በበቂ ሁኔታ ተግባራዊ አለመደረጋቸው ነው ይላል።
የዘረዘርናቸው ችግሮች ከመንግስት ሳይድ ወይም አጠቃላይ በሀገሪቱ ያለውን የሚዲያ ላንድስኬፕ ወይም የመገናኛ ብዙሀን ምህዳር በተመለከተ ያለውን ችግር ስንዘረዝር በአብዛኛው በመንግስት ወይም በተቋማት ያለውን ሁኔታ ነው ለማንሳት የሞከር ነው። ይሄ ማለት የመገናኛ ብዙሀን እየሰሩበት ያለው ሁኔታ ሙሉ በሙሉ ችግር የሌለበት ተደርጎ መታሰብ የለበትም። በሚዲያውም ሳይድ እንግዲህ ሚዲያ ስንል የትኛው ሚዲያ ነው የትኛው ሚዲያ አይደለም የሚለውን ለጊዜው እንተውና ሁሉም የሚዲያ ስራ እየሰራ ያለውን አካል በሙሉ ከግምት አስገብተን ስንመለከተው ከሙያ ብቃት አቅም ማነስ ጀምሮ የተለያዩ ችግሮችም በዚህም በእኛም በኩል የሚታዩ ችግሮች አሉ። ሚዛናዊነታቸውን ያልጠበቁ በጣም የተጋነኑ ከአውድ የወጡ ዘገባዎች የሚስተዋሉበት ሁኔታ አለ። ዲጂታል ወይም በሚዲያ ላይ ወይም በዩቱብ የሚተላለፉ ነገሮችን ስትመለከት የሀገርን ናሽናል ኢንትረስት ወይም ናሽናል ሴኩሪቲ ከግምት ያላስገቡ ሆነ ተብለው አንድ ጉዳይ ላይ ትኩረት ማድረግ ወይም ሆነ ብሎ አንድ ጉዳይን መተው እንዲህ አይነት ነገሮችም ይስተዋላሉ። ይሄ ከዚህኛውም ሳይድ ያለ ነው። በተለይ ዲጂታል ሚዲያ ደግሞ በተመልካች ብዛትና በክሊክ ብዛት የሚገኝ ነገር ስለሆነ እንዲህ አይነት ዝንባሌዎችም ይታያሉ። በአጠቃላይ ግን ያለው ሁኔታ በተለይ ችግሮቹ የሚዲያ ላንድስኬፕ አሁን ምን ያለበት ሁኔታ የፈጠረው ችግር አለ። ሚዲያ እንግዲህ አራተኛ መንግስት ተደርጎ ነው የሚታሰበው። በህዝብና በመንግስት መካከል ድልድይ እንዲሆን ነው የሚታሰበው። ዋች ዶግ ወይም ደግሞ የህዝቡን ችግር ድምጽ ሆኖ እንዲያሰማ ነው የሚጠበቀው። መረጃ እንዲሰጥ ነው የሚጠበቀው። ኢንፎርምድ የሆነ ወይም መረጃ ያለው ዜጋ እንዲፈጠር ነው የሚያደርገው። ነገር ግን ቅድም እንዳልኩት ለምሳሌ አንዱን እንኳን ችግር ብናነሳ ሚዛን እንዲጠብቅ ወይም ባላንስ የሚፈልጉ ጉዳዮችን ስንጠይቅ መልስ ማናገኝ ከሆነ የህዝቡ ድምጽ መሆን የማይቻልበት ሁኔታ፣ ችግሮች ለመፍታት የራሳችን አስተዋጽኦ ማድረግ የማንችልበት ሁኔታ ይፈጠራል ማለት ነው። ይሄ በጊዜ ሂደት ህዝብና መንግስትን እያራራቀ ይሄዳል። ከተጠያቂነት ጋር በተያያዘ እኔ ጋዜጠኛ ካጠፋ መጠየቅ አለበት ብዬ አምናለሁ። መጠየቅ ያለበት ግን ሀገሩ ላይ ባለው በስራ ላይ ባለው የህግ ማዕቀፎች ነው። ቅድም የህግ ከለላ ጉዳይ ሲነሳ ጉዳዩ የህግ ከለላ ነው ብዬ አላምንም። እኔ ህጉ በስራ ላይ ያለው ህግ መተግበር አለመቻሉ ነው። ለምሳሌ የመገናኛ ብዙሀን አዋጅ ማንኛውም ጋዜጠኛ በጋዜጠኝነት ስራው ምክንያት ጥፋት ካጠፋ ለእስር ሳይዳረግ በውጭ ሆኖ ጉዳዩን እንዲከታተል ይደነግጋል። ነገር ግን ይሄ አዋጅ እየተተገበረ አይደለም። ሶ ይሄ አዋጅ ተግባራዊ እንዲደረግ የሚመለከታቸው የህግ አካላት ኮሚትመንት ወይም ቁርጠኝነት ሊኖራቸው ፈቃደኝነት ሊኖር ይገባል በመንግስት ደረጃ ብዬ አስባለሁ። ሌላኛው ምናልባት እስካሁን ጥቅም ላይ ሊውል ያልቻለውና ብዙ የሚዲያውን የጋዜጠኞችን ጉዳይ ወይም የመገናኛ ብዙሀን ጉዳይ ሊፈታ ይችላል ብዬ የማስበው የኢትዮጵያ መገናኛ ብዙሀን ምክር ቤት የሚዲያ ተቋማት ስብስብ ነው። ያ ስብስብ በማንኛውም በሚዲያ ስራ ላይ የተፈጠረን ችግር በዳኝነት የሚፈታ አሰራር አለው። ለዚህም ይሆን መሰረተ ልማት ቢሮ ባለሙያዎች መድቦ ያንን ነገር እያደረገ ነው። ነገር ግን ማንም መብት የተጣሰ ብሎ ችግር ተፈጠረ፣ ሐሰተኛ መረጃ ተሰራጨብኝ፣ እንዲሆነብኝ ብሎ የተጠቀመበት የለም። ሶ መንግስትም አሁን በጎረቤት ሀገሮች ላይ እንዲህ አይነት አሰራሮች በጣም የተለመዱ ናቸው። ኢቭን ከፍተኛ የመንግስት የስራ ኃላፊዎች ሳይቀር ለእነዚህ የዳኝነት አካላት ወይም ለሚዲያ ካውንስሉ ሀሳባቸውን ያቀርባሉ። ስህተት ፈጸመ የተባለው አካል እዛ ቀርቦ ዳኝነት የሚያገኙበት ሁኔታ ይፈጠራል እና ይሄንን የሚዲያ የኢትዮጵያ መገናኛ ብዙሀን ምክር ቤት ያበጀውን አሰራር የመንግስት ኃላፊዎችም መንግስትም ኢቭን ባለሙያዎችም ሚዲያዎችም ብንጠቀምበት ብዙ ያለውን ሁኔታ ሊያስተካክል ይችላል ብዬ አስባለሁ።
የብዙሀን መገናኛዎችና ጋዜጠኞች በነጻነት የሚሰሩበት ሁኔታ መፍጠርና ኢኮኖሚ አቅማቸውን ማጠናከር ይገባል የሚሉት ደግሞ ባለሙያው አቶ ይበልጣል በላይነህ ናቸው።
ሚዲያዎች ከመንግስት ብቻ ሳይሆን ራሳው ሚዲያዎች ይህን የኢኮኖሚ ችግር ለመፍታት ገቢ ምንጫቸውን ዳይቨርሲፋይ ማድረግ አለባቸው ብዬ አስባለሁ። ምንድነው የተለያዩ አሁን ለምሳሌ የተለያዩ ሚዲያዎች የቴሌቪዥን ክራይም ሚል አለ እና ለስቴት ሚዲያው ብቻ ሳይሆን ከዚህ ለቴሌቪዥን ክራይ ተብሎ አሁን ለምሳሌ እኔ በምኖርበት ቱርክ ምንድነው የሚያደርጉት ለቴሌቪዥን ክራይ ተብሎ ከኤሌክትሪክ ከውሃና ከነዳጅ ቢል ጋር አብሮ የቴሌቪዥን ክፍያ ይከፈላል። ይህ የተሰበሰበው ገቢ ለሌሎች ለግል ሚዲያዎች ነው የሚከፋፈለው። አንደኛ በዚህ አይነት መልኩ መንግስት ሰብሲዳይዝ ማድረግ ይችላል። ሁለተኛ ነገር ደግሞ ሚዲያዎች ከውጭ እቃዎችን ሲያስገቡ ካሜራ ሆነ ሌሎች ቁሳቁሶችን ሲያስገቡ ከቀረጥ ነጻ የሚያስገቡበት ወይም ደግሞ በአነስተኛ ቀረጥ የሚያስገቡበት ሁኔታ ቢመቻችላቸው፣ እንዲሁም ሌላ ሚዲያ ተቋማት አሁንም ከዓለም አቀፍ ተቋማት ጋር በመነጋገር ለጋዜጠኞቻቸው ትሬኒንግ ወይም ደግሞ ስልጠናዎችን ቢሰጡ በጋዜጠኝነት መር በጋዜጠኝነት ኤቲክስ ዙሪያ ስልጠናዎችን ቢሰጡ መልካም ይመስለኛል። እንደዚሁም ኤቨንቶችን ኮንፈረንሶችን እያዘጋጁ በሚዲያ ዙሪያ ስልጠናዎችን መስጠት ይችላሉ። ኮንፈረንሶችን እያዘጋጁ ራሳቸውን ፕሮሞት እያደረጉ በዚህ መልኩ ገቢያቸውንም ሊያሳድጉ ይችላሉ፣ ራሳቸውንም ፕሮሞት ሊያደርጉ ይችላሉ ሚዲያዎች ማለት ነው። ሌላው ደግሞ አንዱ የጋዜጠኝነት የደህንነት ስጋትም ማለት ነው እና ይሄ እንግዲህ ለጸጥታ አካላት በቂ የሆነ ስልጠና መሰጠት አለበት። ጋዜጠኞች ጥፋት በሚያጠፉበት ጊዜ እንዴት መያዝ እንዳለባቸው ሂደቱ ላይ ራሱ በተደጋጋሚ የሚያጋጥሙ ክፍተቶች አሉ። እነሱን ለመፍታት መንግስትም መስራት አለበት ብዬ አስባለሁ። ሌላው የጋዜጠኝነት አሁን ኢትዮጵያ ውስጥ ጋዜጠኝነት ሁሉም በቃ ማይክ የያዘ ሁሉ ጋዜጠኝነት ሙያ ውስጥ የሚገባበት ሁኔታ አለና ምንድነው እንደ ሌሎች ሀገራት የጋዜጠኝነት ፈቃድ የሚለው ለምሳሌ የአሜሪካ ዶክተር ፈቃድ እንደሚሰጠው ሁሉ የጋዜጠኞችን ፈቃድ የሚሰጡና ማንም ሰው ዘሎ የማይገባበት ሙያ ቢሆንና ሁሉም ለሚሰራው ዜና፣ ለሚሰራው ዘገባ፣ ለሚሰራው ዶክመንተሪ ኤኒ ካይንድ ኦፍ ኮንቴንት ተጠያቂ የሚሆንበት ኃላፊነት የሚወስድበት ሁኔታ ቢመቻች የተሻለ የሚዲያ አትሞስፌር ይኖራል ብዬ አስባለሁ።
መንግስት የሐሳብ ነጻነት ማክበር አለበት የሚለው ሳሙኤል በበኩሉ የጋዜጠኞች እስርን ጨምሮ መፍትሄ ይፈልጋሉ ያላቸውን ጉዳዮች እንደሚከተለው ያስረዳል።
የተጠያቂነት ጉዳይ ጋዜጠኛው እንደማንኛውም ሰው ህጉ በሚፈቅደው መሰረት ሊጠየቅ ይችላል፣ ሊጠየቅም ይገባል አጥፊ ካለ። ትልቁ ነገር ግን ጋዜጠኝነት ጋር ሲመጣ እና በቁጥጥር ስር እየዋሉ ያሉ ጋዜጠኞችን ስናይ ብዙዎቹ ከፖለቲካ ጋር በማገናኘት ለማሰር እንዲመች ከሆነ አካል ጋር በማያያዝ በማጣበቅ የሚደረጉ እስሮች በመሆኑ ምክንያት የጋዜጠኞችን እስር ውስብስብ ያደርገዋል። ስለዚህ ብዙዎቹ ጋዜጠኞች መፍትሄ እያገኙ ያሉት የፖለቲካ የሆነ ነገር ሲኖር ወይ ምህረት ይባላል ኦር የተከሰሱበት ጉዳይ እልባት ሳይሰጠው ዝም ብሎ ይፈታሉ። የሆነ ሰዓት ላይ ከፈለጉ ያስሯቸዋል። አንዳንዶቹን በቃ የተለመደ አድራሻቸው ስለሚታወቅ የጸጥታ አካላት ወክ እያደረጉ ሄደው ነው የሚያስሯቸው እና ለምን እንደሚያስሩ እንደሚታሰሩ አይታወቅም። ሲለቀቁ ለምን እንደሆነም አይታወቅም። የተከሰሱበት መዝገብ እልባት የብዙዎቹ አያገኝም። ስለዚህ በህጉ እንዲተገበር ነው የኛ አንዱ ትልቅ መፍትሄ ብለን የምናስበው እንደ ማህበር፣ ይሄ ህግ እንዲከበር ነው። ሌላው ጋዜጠኞች ከምንም በላይ በአይናቸው ማየት አለባቸው። ምስክሮችን፣ ታዛቢዎችን፣ ራሳቸውም የራሳቸውን መልከታ የተካተተበት ዘገባ እንዲሰሩ የሀገሪቱ የጸጥታ ሁኔታ መሻሻል አለበት። በፈለጉት ዘገባ መስራት በሚፈልጉበት አካባቢ ተዘዋውረው ትክክለኛ መሬት ላይ እውነተኛ የሆነ አሳታፊ የሆነ ዘገባ መስራት የሚቻለው ጋዜጠኞቹ በአካል ሄደው ማየት ሲችሉ ነው እና ይሄ ሁኔታ በተለይ ከቅርብ ጊዜ ወደዚህ እየተባባሰ ስለመጣ የሀገሪቱ የጸጥታ ሁኔታ መሻሻል አለበት። ይሄን ነው መፍትሄ የምንለው። ከዛ ውጪ ሚዲያዎች ደግሞ የተሻለ አቅም እንዲኖራቸው ራሱ መንግስት በዋናነት እዚህ ላይ መስራት አለበት ብለን እናስባለን። ከሚዲያ ጋር ሚዲያ አቅም ግንባታ ላይ የሚሰሩ ተቋማት እንዲመጡ እንፈልጋለን። ከአራት ከአምስት አመት በፊት መጥተው የነበሩ ብዙ ዓለም አቀፍ ተቋማት ከሚዲያ ጋር ከጋዜጠኞች ጋር የሚሰሩ ተቋማት እየወጡ ነው እና አንዱ ችግር ዞሮ ዞሮ ኢትዮጵያ ውስጥ ያለው የሚዲያ ህግ የሚያሰራ አይደለም። እንደ ልባችን መስራት አልቻልንም፣ መንግስት ቃል በገባው መሰረት አልፈጸመልንም የሚል ምክንያት ነው የሚሰጡን ኢንፎርማሊ ስናወራቸው። እና ከምንም በላይ ሀሳብን የመግለጽ ነጻነት እንዲከበር የመንግስት አስተዋጽኦ ትልቅ ነው እና ከምንም በላይ ይህን እንዲያከብር፣ ከዛ ውጭ በየተቋማቱ ያሉ አመራሮች ስለ መረጃ ነጻነት በቂ ስልጠና እንዲሰጣቸው ማድረግ፣ የህዝብ ግንኙነቶች እንደዚሁ ተከታታይ የሆነ የሙያዊ ስልጠና እንዲያገኙ ማድረግ፣ በዚህ ህግ መሰረት ደግሞ መረጃ ለህዝብ እና ለሚዲያ ተደራሽ በማያደርጉት ላይ ተጠያቂነት እንዲሰፍን መደረግ አለበት ብዬ አምናለሁ።
የኢትዮጵያ መንግስት የውጭ ምንዛሬ ፖሊሲ ለውጥ ማድረጉን ተከትሎ ስርጭቶቻቸውን በሳተላይት ያስተላልፉ የነበሩ የቴሌቪዥን ጣቢያዎች ክፍያው በመወደዱ ምክንያት ስርጭት ማቆማቸውን መግለጻቸው ይታወሳል። ከአሜሪካ ድምጽ ጋር ቆይታ ያደረጉት የሚዲያ ባለሙያዎችም አሁን ያለው ሀገራዊ ኢኮኖሚያዊ ሁኔታ የጋዜጠኛውን ኑሮ ፈታኝ እንዳደረገውም ጨምረው ገልጸዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
እስር፣ የመረጃ እጦትና አስቸጋሪ የኢኮኖሚ ሁኔታ የመሳሰሉ ፈተናዎችን አስመልክቶ ባለሙያዎችን በማናገር የተጠናቀረውን ዘገባ ነው ተከታትለን የተመለስ ነው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዶ ነው እያቀረብን ያለ ነው። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አማሪክ የፌስቡክ ሃሽታግ ቪኦኤ አማሪክ ኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዳችንም እዚሁ ሚዲያና የመረጃ ስርጭት ላይ ያቆየንና ሀሰተኛ መረጃ በኢትዮጵያ እየደቀነ ያለውን ፈተና እንዲሁም ይህን ችግር ለመቅረፍ እየተደረገ ስላለ እንቅስቃሴ ያስቃኘናል።
አፍሪካ ውስጥ ከ600 ሚሊዮን በላይ የኢንተርኔት ተጠቃሚዎች እንዳሉ የአፍሪካ ስልታዊ ጥናት ማዕከል መረጃ ያሳያል። በሚሊዮን የሚቆጠሩ ሰዎችም ዜናዎችን በፍጥነት ለማግኘት በዋናነት ማህበራዊ ሚዲያዎችን ይጠቀማሉ። ሆኖም በየጊዜው እየጨመረ የሄደው ሆን ተብሎም ሆነ ባለማወቅ የሚሰራጭ መረጃ መጠን የማህበራዊ ሚዲያ አጠቃቀምን ፈታኝ አድርጎታል።
ይህን ችግር ለመቅረፍ በዓለም ዙሪያ የተለያዩ ጥረቶች ይደረጋሉ። በኢትዮጵያም በአንድ ወቅት ሚዲያ ተቋማት ሲሰሩ የነበሩ ጋዜጠኞች የተመሰረተው ሀቅ ቼክ የተሰኘ ተቋም የሐሰተኛ መረጃዎችን ስርጭት ለመቀነስ ጥረት እያደረገ ይገኛል።
ስመኝሽ የተቋሙ አስተባባሪ የሆነው ኪሩቤል ተስፋዬንና በማህበራዊ የተሰለጠኑ መረጃ አጣሪዎችን አነጋግረሽ በመረጃ ማጣሪያ ዙሪያ የሚሰሩ ስራዎችን ቃኝተሻል። እሱን ተከታትለን እንመለስ።
ቀደም ሲል በህትመት ሚዲያዎች ላይ በጋዜጠኝነት ይሰራ የነበረውና አሁን በኮሚኒኬሽን ሙያ የተሰማራው ነጻነት ተስፋዬ ከሁለት ዓመት በፊት በሰሜን ኢትዮጵያ የተካሄደውን ጦርነት በመቃወም ዋሽንግተን ዲሲ ላይ የተካሄደ አንድ ሰላማዊ ሰልፍ በማህበራዊ ሚዲያ በሚከታተልበት ወቅት አስደንጋጭ ምስል መመልከቱን ያስታውሳል። ምስሉ አንዲት ሴት አንድን ብሔር የሚያጠላላ ጽሑፍ ይዛ ያሳያል። የምስሉን እውነተኛነት የተጠራጠረው ነጻነት ፎቶውን ማጣራት ነበረበት።
ብዙ ህዝብ መሃል የሷ ፎቶግራፍ ጎላ ብሎ ወጣ። ቀርቦ የተነሳ ነውና እዛ ላይ ይዛ ወጣሽ ተብሎ ፖስት የተደረገው ጽሑፍ አንድን ብሔር የሚያጠላላ ጽሑፍ ነው። ይህ ደግሞ ኢትዮጵያ ተከባብረን በምንኖርባት ሀገር ላይ እንዲህ አይነት አንድን ክፍል ብቻ ለይቶ ያውም እንዲህ አይነት ትልቅ ሰልፍ ላይ ይወጣል ተብሎ አይጠበቅም። ስለዚህ እኔ ወዲያውኑ የእሷን ፒክቸር ሰጠሁት ለጎግል ኢሜጅ ሪቨርስ ቼክ እንዲያደርግልኝ። ከዚያ ወዲያውኑ እሷ የያዘችው መፈክር ላይ ያለው ጽሑፍ ሌላ ነው። እዚህ ደግሞ ተጽፎ የወጣውና ይዘዋለች የተባለው መፈክር አንድ አይደለም። እንዲህ በደንብ አሉ እንደዚህ አይነት የሚወጡ ይሆን ብለው ዲዛይን ተደርገው የሚወጡ ጽሑፎች አሉ፣ ፎቶግራፎችም አሉ።
ማህበራዊ ሚዲያን በብዛት ለስራው የሚጠቀመው ነጻነት በጽሑፍ በምስል በድምፅና በቪዲዮ የተቀነባበሩ ሐሰተኛ መረጃዎች በስፋት ሲሰራጩ ማስተዋሉን ይናገራል። ሐሰተኛ መረጃ ከግለሰብ በተጨማሪ በሀገር ደረጃ ለጥፋት ሲዳርጉም አስተውሏል። በዚህም ምክንያት ሀቅ ቼክ የተሰኘው ተቋም ከአዲስ አበባ ዩኒቨርሲቲ ጋር በመተባበር የሰጠውን ሐሰተኛ መረጃዎችን የማጣራትና እውነቱን ለሕዝብ የማድረስ ስልጠና መውሰዱን ይገልጻል።
ሐሰተኛ መረጃዎች የግለሰብ ሰብዕናን በማጉደፍ ግለሰብን ከማጥላላት አንስቶ በትላልቅ ድርጅቶች ላይ በሀገር ላይ የሚያደርሱት ጉዳት እጅግ በጣም ከፍተኛ ነው። እንደገና የሚጠቀሙበት ዘዴ ደግሞ ከተራ አሉባልታ ተነስቶ አሁን ዲፕ ፌክ ወደሚባለው በጣም ቴክኖሎጂን የመጠቀም እና ኤአይን አርቲፊሻል ኢንቴሊጀንስን ተጠቅሞ የተለያዩ ነገሮችን የማስተላለፍ ስራ ስለሚሰራበት በዚህ ላይ በየጊዜው ራስን አፕዴት ማድረግ ያስፈልጋልና ይሄ ስልጠና ጥሪ ሲቀርብልኝ በደስታ ተቀብዬ ነው የተካፈልኩት።
ሀቅ ቼክ ቀደም ሲል በአንድ የዜና ተቋም ይሰሩ በነበሩ ጋዜጠኞች የመረጃን ትክክለኛነት ለማረጋገጥ የተቋቋመ ድርጅት ነው። ላለፉት 4 ዓመታትም በተለያዩ ማህበራዊ ሚዲያዎች ሆን ተብለውም ሆነ ባለማወቅ የሚሰራጩ ሐሰተኛ መረጃዎችን በማጣራት በአራት የተለያዩ የኢትዮጵያ ቋንቋዎች ሲያሰራጭ ቆይቷል። ኪሩቤል ተስፋዬ በተቋሙ የመረጃ አጣሪና አስተባባሪ ሆኖ ያገለግላል።
ሶሻል ሚዲያ ከሚባለው ነገር ጀርባ ብዙ ጥሩ በጎ ነገሮችን መጥፎ ነገሮችም እንዳሉ መረዳት የጀመርኩት ሀቅ ቼክን ጆይን ካደረግኩ በኋላ ነው ማለት ነው። ሐሰተኛ መረጃ ሰዎች ለካ እንደዚህ የሚዋሻል ሁሉ እስክል ድረስ ማለት ነው። ብዙ ጊዜ እንደውም መጀመሪያ አካባቢ ቸገር ነበር የቱ ሐሰተኛ መረጃ እንደሆነና እንዳልሆነ ለመለየት ማለት ነው። ከሱ ነገር ላይ ከስራው ጋር ሙሉ በሙሉ በሚባል መልኩ ስትዋሃጂ ሐሰተኛ መረጃ ምንነት እና ጉዳቶቹ በደንብ እየገቡ ይመጡ ማለት ነው።
ኢትዮጵያ ውስጥ በብዛት ሰዎች የሚያስተውሉት ፖለቲካዊ ይዘት ያላቸውንና በሀገሪቱ ከሚካሄዱ ጦርነቶች ጋር የተያያዙትን ሐሰተኛ መረጃዎች ይሁን እንጂ ኪሩቤል እንደሚለው በተለይ ባለፉት 5 ዓመታት ውስጥ የግለሰቦችን ስብዕና ከሚያጠለሹ መረጃዎች አንስቶ የህብረተሰብን ጤና የማሻሻል፣ የአየር ንብረት ለውጥን የመዋጋትና ዲሞክራሲን የማስከበር ሂደቶችን አዳጋች ያደረጉ ሐሰተኛ መረጃዎች ይሰራጫሉ።
እኛ ዓለም ላይ ብቻ ሳይሆን አሜሪካ ምናምን ብቻ ሳይሆን እኛ ሀገርም ከኮቪድ ጋር የተገናኙ ብዙ ሐሰተኛ መረጃዎች ነበሩ። ሌላ ደግሞ ምርጫም ነበር። ከምርጫ ጋር የተያዘ የፕራይም ሚኒስትሩን ኦዲዮ ማኒፕሌት ከማድረግ ጀምሮ ሌሎች አይነት ነገሮችም ጥቅም ላይ ሲውሉ ነበር። እሱ ብቻ ሳይሆን የአደባባይ በዓላቶች እና መንግስት ሰላማዊ ሰልፎችን በሚጠራበት ራሱ ሐሰተኛ መረጃዎች ይሰራጩ ነበር ማለት ነው። ቦርደር ዲስፒዩት ኢትዮጵያ ከሱዳን ጋር በነበረው፣ አሁን ደግሞ ሪሰንትሊ ያለው የጂኦፖለቲካል ኢሹ ኢትዮጵያ ከሬድሲ ጋር ያለው ሁኔታ ራሱ ሐሰተኛ መረጃ በደንብ ይዞ የሚሰራጭበት ሁኔታ ነው ያለው ማለት ነው።
ኪሩቤልና በሀቅ ቼክ የሚሰሩት ባልደረቦቹ በተለያዩ ማህበራዊ ሚዲያዎች የሚሰራጩ ሐሰተኛ መረጃዎችን ለመለየትና ለማጣራት የተለያዩ የቴክኖሎጂ ውጤቶችን ይጠቀማሉ።
እስከ ቅርብ ጊዜ ድረስ ክራውድታንግል የሚባል አንድ ቱል ነበረ። የሜታ ፕሮዳክት ነው። ፌስቡክ፣ ኢንስታግራም እና ሬዲትን ነው ሞኒተር ማድረግ የሚችው በዛ ቱል። በጣም ፓወርፉል ቱል ነበር። ነገር ግን ሪሰንትሊ ሜታ ዘግቶታል ያንን ቱል። ሶ እንደዚህ አይነት ቱሎች በማይኖሩበት ጊዜ ደግሞ ወደ ማኑዋሊ ሞኒተር ወደ ማድረጉ እንገባለን። ያ ማለት ኪወርዶችን በመጠቀም ሊሆን ይችላል። እነዚህን ያገኘናቸው መረጃዎች ግን ብዙ ጊዜ እነዚህ የዲስኢንፎርሚንግ አክተርስ የምንላቸው የሰውን ቀልብ እንዲይዝ የሰውን አቴንሽን እንዲይዝ የሚጠቀሙባቸው ሚዲያ አታችመንቶች አሉ። ያ ማለት ኢሜጆች ሊሆን ይችላሉ፣ ቪዲዮዎች ሊሆን ይችላሉ፣ ኦዲዮም ሊሆን ይችላል ማለት ነው። እነሱን ቼክ የምናደርግባቸው ቱሎች አሉ። ሪቨርስ ኢሜጅ ሰርች የሚባል አለ። ምስልን ወደ ኋላዮች ተመልሰን ከዚህ በፊት ምን ቦታ በምን አይነት ኮንቴክስት መቼ እና በአጠቃላይ ያለውን በዛ ኮንቴክስት የተጋራበትን ወደኋላ ተመልሰን የምናጣራባቸው ቱሎች አሉ። እሱን መጥቀስ ካስፈለገ አንዱ የጉግል ፕሮዳክት አለ፣ ጉግል ኢሜጅስ የምንለው ማለት ነው። ስልካቸው ደግሞ አፕዴት የሆኑ ሰዎች ደግሞ በጉግል ሌንስ ወይም የካሜራ ምልክት የሚያሳያል። ቀጥታ ጉግል ሚው ላይ ስንገባ በሱም ሄደው ቼክ ማድረግ ይችላሉ። ለምሳሌ ሌላ የራሽያ ፕሮዳክት አለን፣ ያንዴክስ የሚባል ባይዱ ነው የቻይና፣ ቢንግ የማይክሮሶፍት ፕሮዳክት አለ። ሶ እነዚህን የኢሜጅ ሪቨርስ ቱሎች ተጠቅመን ምስሎች ከዚህ በፊት መችና የት እንደተጋሩ በምን አይነት ኮንቴክስትም ሼር ተደርገው እንደነበር ሄደ የምንመለስበት ነገር አለ።
ነጻነትም በሀቅ ቼክ ባገኘው ስልጠና መሰረት በምስልና በቪዲዮ በመታገዝ የሚሰራጩ መረጃዎችን ለማጣራት እንደ ጉግል ሪቨርስ እና አይቪድ የመሳሰሉ መተግበሪያዎችን ይጠቀማል። በተለይ በርካታ ግጭቶችና የፖለቲካ አለመረጋጋቶች በሚካሄዱበት ኢትዮጵያ በሀቅ የሚሰጠው መረጃን የማጣራት ስልጠና በጣም አስፈላጊ መሆኑንም ያመለክታል።
ሐሰተኛ መረጃው ግለሰብ ከግለሰብ ከማጣላት ከማቀን ከመበቀል አልፎ ትላልቅ ኩባንያዎችን ገጽታቸውን የማበላሸት ስራ ይሰራል። በሀገር ደህንነት ላይ ህዝብ ለህዝብ ተከባብሮ የኖረበትን ህዝብ ወደ መጥፎ ጸብ ውስጥ ስሜት ውስጥ እንዲገባ ጭምር ያደርጋል እና እነዚህን ስራዎች መስራት ማለት የፋክት ቼኪንግ ስራ መስራት ማለት እነዚህን መታደግ ማለት ነው። አሁን አንድ ሀገር ላይ ምርጫ ሲመጣ ሐሰተኛ መረጃ ይመጣል። ግጭት ሲመጣ ያን ሊያባብስ የሚችሉ ነገሮች በሐሰተኛ መረጃዎች ይሰራጫሉ። ስለዚህ ያንን እየተከታተሉ ህዝብን ማዳን ሀገርን ማዳን ይገባል። ወዳልሆነ ወደ መጥፎ አይነት ውስብስብ ወደማንወጣው ችግር ውስጥ እንዳገባ ይከላከላል ማለት ነው።
ችግሩ ግን ኢትዮጵያ ውስጥ ሀቅን በማጣራት ስራ የተሰማሩ ባለሙያዎች ቁጥር እጅግ በጣም አነስተኛ ነው። ኪሮቤል እንደሚለው በከፍተኛ ሁኔታ እየተሰራጩ ያሉትን ሐሰተኛ መረጃዎች ለመዋጋት የመረጃ አጣሪ ባለሙያዎች ቁጥር ማደግ ይኖርበታል።
እንደ ኦርጋናይዜሽን ሶ ሎካል ኦርጋናይዜሽኖች ጥቀስ ብትይም የኛ ሀቅ ቼክ እና ኢትዮጵያ ቼክ ናቸው። ሁለቱ ናቸው ሎካሊ ቤዝ አድርገው የሚሰሩ ማለት ነው። ነገር ግን ለምሳሌ ሌላ ሀገር ቤዝ ያደረጉ ግን ኢትዮጵያ ውስጥም ፋክት ቼከሮች ያሏቸው ድርጅቶች አሉ። ለምሳሌ ፔሳ ቼክ የሚባል ድርጅት አለ። አይ ቲንክ አፍሪካ ውስጥ ከ18 ሀገር በላይ ኦፕሬት የሚያደርግ ፋክት ቼኪንግ ኢኒሽቲቭ አለ። ኮድ ፎር አፍሪካ በሚባል ትልቅ ድርጅት ውስጥ ያለ ኢኒሽቲቭ ነው ፔሳ ቼክ የሚባለው። እሱ ኢትዮጵያ ውስጥ ፋክት ቼከሮች እንዳሉት አውቃለሁ። ሌላው ደግሞ ኤፍፒ ራሱ የኢትዮጵያን ኮንቴንቶች ሞኒተር የሚያደርጉና መልሰው ዲበንክ የሚያደርጉ የራሱ ፋክት ቼከሮች እንዳሉት አውቃለሁ። ነገር ግን ከአስር ወይ ከ15 የሚበልጥ ፋክት ቼከር ኢትዮጵያ ውስጥ ያለ አይመስለኝም። ከዛ ውስጥ ራሱ አክቲቭሊ አሁንም ሞኒተር እያደረገ ዲበንክ የሚያደርግ ሰው ደግሞ 10 ሰው ይሆናል ብዬ እኔ አላስብም። በጣም ትንሽ ነው ካለው ትልቅ ከ120 ሚሊዮን ህዝብ ውስጥ ከዚህ ካለው ትልቅ የዲስኢንፎርሜሽን ባህር ውስጥ እነዚህ 10 ሰዎች ብቻ ሞኒተር አድርገው መልሰው ዲበንክ አድርገው ለህብረተሰቡ ያቀርባሉ ማለት ከባድ ነው። ነገር ግን የተቻለንን እየሞከርን ነው።
ኪሩቤል አክሎ በተለይ ኢትዮጵያ ውስጥ የመረጃ ተደራሽነት እጅግ የተገደበ መሆኑ ሐሰተኛ መረጃዎችን የመዋጋቱን ሂደት እጅግ ፈታኝ አድርጎታል ይላል።
አክሰስ ቱ ኢንፎርሜሽን ኢቨን ለቀላል ጥያቄ ለስካም ይሄ ነገር ድርጅታችሁ እንደዚህ ነገር ሼር አድርጓል እኛ ቼክ እንደ እውነት እንዳልሆነ ቼክ አድርገናል ነው አይደለም ስታያቸው እንኳን መመለስ ማይፈልጉ ሰዎች ከባባድ ሹዎች ቢኖሩ አንደርስታንደብል ነው። ነገር ግን እንደዚህ ነገሮች እንኳን መመለስ ማይፈልጉ ትልልቅ ኦርጋናይዜሽኖች ያሉበት ሀገር ነው።
ሀቅ ቼክ ከመረጃ ማጣራት በተጨማሪ እንደ ነጻነት ላሉ የኮሚኒኬሽን ባለሙያዎች፣ ጋዜጠኞችና የመንግስት ተቋማት ስልጠናዎችን ይሰጣል። እስካሁንም ከ900 በላይ ሰዎች በተቋሙ ስር ስልጠና መውሰዳቸውን ኪሩቤል ይናገራል። በሐቅ የተጣሩ መረጃዎች በተቋሙ ድረገጽና እንደ ፌስቡክ፣ ኤክስ እና ቲክቶክ የመሳሰሉ የማህበራዊ ሚዲያ ገጾች ከመጋራታቸው በተጨማሪ እንደ አርቲስት ቲቪ እና ሀገሬ ቲቪ ከመሳሰሉ የሀገር ውስጥ ሚዲያዎች ጋር በመተባበር ለህዝብ እንዲደርሱ ይደረጋል። ኪሩቤልም መረጃን በማጣራት ለህብረተሰቡ ማድረስ መቻሉ ብቻ ሳይሆን ሌሎች ጋዜጠኞችም መረጃ ከመውጣታቸው በፊት እውነቱን እንዲያጣሩ ማገዝ መቻሉ የፈጠረበትን ስሜት ይገልጻል።
እንደዚህ የምናገረው እርካታ እንደዚህ ከምነግርሽ በላይ ነው። እውነትን አጣርቶ እውነትን ማጋለጥ እውነቱ ምን እንደሆነ መናገር በራሱ የሚሰጠው የራሱ ደስታ አለ። እሱን ያወቁት ሀቅ ቼክ ከገባው የሰቡ ኢንጌጅመንት የሰቡ ፊድባክ ለካ እውነትን መናገርም መፍትሄ እንዳለው እውነትን መናገርም ትክክለኛው መንገድ እንደሆነ የተረዳሁት የሰቡን ፊድባክ ስመለከት ነው።
ኢትዮጵያ ውስጥ መረጃን በማጣራት ስራ የተሰማሩ ሰዎች ቁጥር እጅግ አነስተኛ ይሁን እንጂ እንደ ሀቅ ያሉ መረጃ አጣሪ ተቋማት በመደበኛውም ይሁን በማህበራዊ ሚዲያ ላይ የሚሰራጩ ዘገባዎች ትክክለኛ መሆናቸውን በማጣራት የሚያጠፉት ጊዜ የሐሰተኛ መረጃዎች ስርጭት እንዲቀንስ፣ ዜጎች ትክክለኛ መረጃ እንዲያገኙና ህብረተሰቡ በሚዲያ ላይ ያለው አመኔታ እንዲጨምር ያግዛል። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ሰተኛ መረጃ በኢትዮጵያ እየደቀነ ያለው ፈተና እንዲሁም የችግር ለመቅረፍ እየተደረገ ስላለ እንቅስቃሴ ነው የተካተለን የተመለስ ነው። አሁንም ዝግጅቶቻችን ከአሜሪካ ድምጽ እንደቀጠሉ ናቸው።
አዎ፣ የአሜሪካ ድምጽ የራዲዮ በቴሌቪዥን ስርጭታችን ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍ ነው። በተጨማሪም በዌብሳይታችን amharic.voanews.com ላይም በቀጥታ መከታተል ትችላላችሁ።
ከሰኞ እስከ አርብ የሚኖረው ዝግጅታችን ደግሞ በፌስቡክ @voamharic ላይም በቀጥታ ይተላለፋል። አሁንም ከኛ ጋር እንድትቆዩ በድጋሚ እንጋብዛለን። ቀጣዩ መሰናዷችን ደግሞ ኢትዮጵያ ውስጥ በበጎ ምግባር ስራ ላይ የተሰማሩ ሁለት ግለሰቦችን ያስተዋውቀናል።
አስማማው የምሽቱ ልዩ እንግዳችን የሆኑት ባልና ሚስት ናቸው። አሜሪካዊቷ ሜርሲ ኤሪክሰን እና ባለቤቷ ሰፊነህ ብርሃን። ሜርሲ ከ20 ዓመት በላይ ኢትዮጵያ ውስጥ በመኖሯ ምህረት በሚለው ስሟ ነው የምትታወቀው። አማርኛም ትሞክራለች።
እንግዶቻችን በአማራ ክልል ባህር ዳር ከተማ ውስጥ ለ20 ዓመታት የበጎ አድራጎት አገልግሎት እየሰጠ የሚገኝ ግሬስ የተሰኘው ፋውንዴሽን ባለቤት ናቸው። አሳዳጊ አልባ ሆነው ተጥለው የተገኙ ጨቅላ ህጻናትን ሰብስቦ በማሳደግ እና የቀን ስራ እየሰሩ ኑሯቸውን ለሚገፉ እናቶች ልጆቻቸውን በመያዝ የማቆያ አገልግሎትም ይሰጣል።
ልክ ብለሃል። ግን ደግሞ ይሄ ብቻ አይደለም። በባህር ዳር ከተማ ጉድጓድ ውሃ በመቆፈር የነጻ ውሃ አገልግሎትም ለማህበረሰቡ ያቀርባሉ። አንደኛና ሁለተኛ ደረጃ ትምህርት ቤቶችንም በማስገንባት ከ800 በላይ ልጆችን ተቀብለው ያስተምራሉ።
በእውነቱ ድንቅ ስራ ነው ይሄ። እንግዲህ እነዚህ መልካም በጎ አድራጊዎች እዚህ ስቱዲዮ ጋብዘሽ አነጋግረሻቸዋል። ስመኝሽ፣ ወደ ቆይታችሁ እንለፍ።
ምህረት ማርሲ ኤሪክሰን እንዲሁም ሰፊ ነው ብርሃን፣ እንኳን ወደ አሜሪካ ድምጽ በደህና መጣችሁ።
እንኳን ደህና ቆየሽን። እናመሰግናለን።
እኔም በጣም አመሰግናለሁ። እንግዲህ ግሬስ የግብረሰናይ ተቋም ባህር ዳር ውስጥ አሳዳጊ አልባ የሆኑ ተጥለው የተገኙ ጨቅላ ህጻናትን በማሳደግ እንዲሁም ደግሞ የቀን ስራ እየሰሩ ኑሯቸውን የሚገፉ እናቶች ስራ እንዲሰሩ ልጆቻቸውን በመያዝ በማቆየት አገልግሎት በመስጠት የሚገኝ የበጎ ድርጅት ተቋም ነው እና እስኪ እንዴት ተመሰረተ? ይህንን መልካም ስራ እንዴት ጀመራችሁ የሚለውን ምህረት ካንቺ ልጀምር።
እሺ። ስለዚህ እኔ መጀመሪያ ጊዜ ኢትዮጵያ ሄጃለሁ ከ20 ዓመት በፊት። ግን አንዳንድ ሰው ምግብ የለም፣ ቤት የለም፣ ልጆች በጣም ትንሽ እድሜ ሞት ነው። ስለዚህ እኔ ከእግዚአብሔር እርዳት ወደ ኢትዮጵያ የመጀመሪያ ጊዜ 20 ዓመት በፊት።
እንዴት እስኪ አብራችሁ መስራት እንደጀመራችሁ ሰፊ ነው ወደ አንተ ልምጣ።
ፕሮጀክቱ እኔ እና እሷ ከመገናኘታችን በፊት ፕሮጀክቱ ተጀምሮ ነበረ፣ ስራም ጀምሮ ነበር።
እሷ ናት የጀመረችው?
እሷ ናት። እሷ ጀምራው ነበረ። ብዙ እናቶች ልጆችን ለማሳደግ ስትጀምር በጉዲፈቻ የካሉን ልጆች የመጀመሪያዎቹ ማለት ነው እና ብዙ እናቶች ጠይቋት ነበር ተጨማሪ ልጅ እንድትወስድ
እኔ ሁልጊዜ ብዙ ልጆች ፈልጋለሁ እና ኢትዮጵያ አንዳንድ ጊዜ from time to time there's children that are left abandoned and I prayed that the Lord would bring me any children that he wanted for me to raise ስለዚህ የመጀመሪ ሶስት ልጆች መጣ ከየኔ እና ከዛ በኋላ አንድ ሌላ ግን ከየሶስት መጀመሪ ሁሉ ነገር አይጫለሁ የፍቅር ከልጆች ፍቅር የእውነት ፍቅር የእውነት ኑትሪሽን ምግብ ቤተሰብ የትልቅ ቤተሰብ እና ከዛ በኋላ እኔ ሀሳብ በዛ ሰዓት ጸልይ ነበር እግዚአብሔር ይሄ ሀሳብ ከአንተ ጋር ከአንተ መጣ ሰዎች ያስፈልጋል ከየኔ ጋር አብሮ ከየኔ ጋር እንጀምራለን ከዛ በኋላ አምስት ልጆች በዛ ሰዓት እናት አባት ይሄ ልጆች የለም ግን ከትንሽ ጊዜ በኋላ እናት መጣ ነርሱ እናት እና ከዛ በኋላ ሁል ጊዜ የጸሎት የልጆች ከአብሮ ከቤተሰብ ይቆያል ግን ምን ያስፈልጋል እርዳት ምን እርዳት ያስፈልጋል
የሚለውን ነው ከእናት ከአባታቸው ጋር ሆኖ እርዳታ እንዲያገኙ ማድረግ ላይ ነው ያተኮርሹ ማለት ነው ሰፊና ወደ አንተ ልምጣና እነዚህ ልጆች እንግዲህ በማቆያው ውስጥ እናት አባት የሌላቸው እንዲያድጉ ይደረጋል ወላጅ ያላቸው ደግሞ እሷ እንዳለችው ከወላጆቻቸው ጋር ሆኖ እንዴት ይረዳሉ የሚለው ነው በግሬስ ማከል ውስጥ እርዳታ የሚያገኙትና እስኪ ሂደቱ ምን ይመስላል ለምሳሌ ወላጅ አልባ የሆኑ ህፃናት ምን ያክል ነው በተቋም ውስጥ የሚቆዩት ምን አይነት ድጋፍ ነው የሚያገኙት ወላጅ እንዲያገኙስ የምታደርጉት እንዴት ነው
ድርጅቱ ብዙ አገልግሎቶችን ይሰጣል የሚሰጣቸው አገልግሎቶች ውስጥ ዴይ ኬር አለ ቴምፖራሪ ኬር አለ ከዛ ፋስተር ኬር አለ ሪዩኒፊኬሽን የሚባል ፕሮግራም አለ ቤተሰቦችን ፈልገን መልሰን አቀላቅላለን እንደገና ደግሞ የአገር ውስጥ የቤተሰብ አዲስ ቤተሰብ ጉልፈቻ የሚባለው እሱን ፈልገን ወላጆችን ፈልገን ልጆችን መልሳለንና ማንንም ሰው ወደዛ ድርጅት ሲመጣ ይሄንን አገልግሎት አንሰጥም አይባልም ምክንያቱም ያ ሰው እግዚአብሔር ደጅ ላይ እንደቆመ ነው እሷ የምታየው እና የምንም ችግር ይሁን ምንም እርዳታ ሰው ያስፈልገው ምክርም ሊሆን ይችላል ምግብም ሊሆን ይችላል ልብስም ሊሆን ይችላል ውሃም ሊሆን ይችላል የስሞል ቢዝነስ ፕሮግራም አለን ስልጣናም ሊሆን ይችላል እና ማንም ሰው ይምጣ እንቀበላለን ከዛ ግን ወላጅ የሌላቸው ወይም ካደጉ በኋላ ደግሞ የሚመጡ ልጆች ካሉ እዛ ቤት ከመጡ ጀምሮ ትምህርታቸውን ጨርሰው ልክ ቤትሽ ውስጥ ያለ ያ ልጅሽ ነው ያ የድርጅቱ ልጅ ነው የዛ ሁሉ ሰራተኛ ወደ 227 ሰራተኛ አለን ባህር ዳር ላይ ብቻና ያ ሁሉ እናት አክስት እህት ወንድም ነው አንቺ ብትጅ አክስቴ ነው የሚልሽ ትምህርት ቤት ገብተው ኮሌጅ እስኪጨርሱ ድረስ ኮሌጅ የማይገቡ ከሆነ ደግሞ በሚፈልጉትን ስራ ራሳቸውን እንዲችሉ ተደርጎ እስኪሄዱ ድረስ ከሄዱም በኋላ ቤተሰብ ናቸው
ስለዚህ አድገው ትልቅ ሆነው ታያቸዋላችሁ
ታዲያ የኮሌጅ ተማሪዎች አሉ አሁን ተመልሰው ግራጁዌት አድርገው እኛ ጋር እዛ ድርጅቱ በነጻ የሚያገለግሉ አሉ የሚያስተምሩ አሉ እየተመላለሱ በህክምናም ሆነ በተመረቁበት ሙያ ድርጅቱን ተመልሰው ያገለግላሉ በክረምት በተለይ በነጻ ትምህርት አለ
ምህረት ኤሪክሰን ኢትዮጵያዊ አይደለሽም አሜሪካዊት ነሽ እንዴት ወደ ኢትዮጵያ ሄድሽና ይሄንን ተቋም ልትመሰርች ይቻልሽ
ስለዚህ የመጀመሪያ ጊዜ እኔ እድሜ 17 ዓመት በዛ ሰዓት እንደገና የእግዚአብሔር ድምፅ ከእኔ መጣ እነዚህ ከአሜሪካ ወደ ውጭ ነው እና
ኢትዮጵያን እንዴት መረጥሽ?
ኢትዮጵያ እኔ ሐሳብ በአፍሪካ ፈልጋለሁ እና ይሄ ኦርጋናይዜሽን ድርጅት በዛ ሰዓት ከነሱ ኢትዮጵያ ሄጃለሁ እና በዛ ሰዓት ፊዲንግ ፕሮግራም አለ እነሱ ትምህርት አለ ምናምን ከባድ ጊዜ ምክንያቱም በጣም ብዙ ሰው ምግብ የለም
ነበር በሰዓቱ አንቺ ሄድሽበት ሰዓት
አዎ መጀመሪያ ሰዓት ስለዚህ ከዛ በኋላ ወደ እኔ ሌላ ቦታ በአፍሪካ ሄጃለሁ ከአምስት ዓመት በኋላ እንደገና ኢትዮጵያ ወደ ኢትዮጵያ እና እግዚአብሔር ድምፅ በጣም ጠንካራ ነው ይሄ እዚህ አንቺ ቤት ነው እዚህ አንቺ ስራ
በስራው ውስጥ ነው የተዋወቃችሁት ስራውን ያገናኛችሁት ስለዚህ የተደጋገፋችሁ ነው የምትሰሩት ስለዚህ በዚህ መልኩ ምን ያክል ልጆች ረድታችኋል ምን ያክል ልጆችን ለትልቅ ደረጃ አብቅታችኋል
በጣም ብዙ ናቸው በቁጥር በአመት ካልሆነ በስተቀር እስካሁን ድረስ ያለው አይታወቅም ግን ለኛ የሰው ህይወት ማትረፍ ትልቅ ነው ትልቅ ደረጃ ለቤተሰብ ለሌላቸው ቤተሰብ መሆን ነው ትልቅ ደረጃ የእኛ በአመት ሁለት ጊዜ የምንሰጠው ስልጠና አለ የህፃናት እንክብካቤ ትምህርት እና ቻይልድ ኬር ከሌላ ሀገርም እያስመጣንና ባለሳሳት በባህር ዳር ያሉ የግል ትምህርት ቤቶች ምናልባት ኬጃ አካባቢ ያሉ መምህራን በሙሉ የኛ ግሪያጆች ናቸው ማለት ነው እና በጣም ምንሰጠው ምንም ችግር ይሄ ችግር ካለ እና እግዚአብሔር ፈቃድ ከሆነና ጊዜውን ከሰጠን የኛ ችግር አይደለም አብለን አንተውም
እንግዲህ 20 አመት ረጅም ጊዜ ነው ለ20 አመት ነው ይሄንን አገልግሎት ሲሰጥ የነበረውና ምናልባት አንቺ ቀድመሽ ጀማሪም ስለሆንሽ ምን ያክል ሰዎች ምን ያክል ህጻናቶች በእናንተ ድርጅት ውስጥ እንዳለፈ መረጃው ካለሽና ምን ስለጣ መጣ ከማህበረሰቡ ከባህር ዳር ነዋሪ እናቶች ምን ይሉሻል?
ስለዚህ ሁልጊዜ አዲስ ሰው መጣ እኔ ሐሳብ ይሄ ሰው ከእግዚአብሔር ነው This is God's child የእግዚአብሔር ልጅ እና ከነሱ እናገራለሁ ከነሱ እንጸልያለን ምን ለእናንተ ሐሳብ በህይወት ላይ ይስራል ከዛ በኋላ ትንሽ እርዳት ቀስ በቀስ ምናባት ህፃን መጣ ህፃን አባት እናት የለም ይሄ ህፃን ወተት ያስፈልጋል ብዙ ነገር ያስፈልጋል ፍቅር ያስፈልጋል ግን ሌላ ጊዜ ትልቅ ሰው መጣ ሀያ አመት ሰው ሀያ አምስት አመት ምናባት ነርሱ አባት እናት የለም ግን ልጅ አይደለም ስለዚህ እንዴት እርዳት ነው ምናባት ነርሲንግ ስኩል ያስፈልጋል እርሱ ፈልጋል ወይም ሌላ ነገር ነው ደግሞ የአባት ነው አባት በቅዱስ መጽሐፍ ላይ አባት በጣም ያስፈልጋል በደሳብ ላይ አንዳንድ ጊዜ የአባት ሂድዋል ወደ ሌላ ቦታ እሺ ስልክ ለነርሱ ስልክ እንደውላለን ነርሱ እናገራለን እንደገና ያበት
ታገናኛላችሁ ሰፊ ነው እንግዲህ እናንተ የራሳችሁም ልጆች አሏችሁ 12 ልጆች አሏችሁ ተጨማሪ የምታሳድጓቸውና ምን ያክል ፈታኝ ነው ከራሳችሁ ልጆች ከኑሯችሁ ጋራ እና ከማህበረሰቡ ውስጥ የምታገኙት ምላሽ ምን ይመስላል
የኛ ልጆች ልጅ በነገራችን ላይ እንት ከባድ አይደለም በስታሰብዩ ከባድ ይመስላል ልጅ ማሳደግ ከባድ ነው ተብሎ ስለተወራ ነው እንጂ ከባድ አይደለም ተብሎ ቢወራ ኑሮ ይሄን ይሃለም ሰው አይፈራም ነበር እና የተነገረን ነገር የሚነገረን ነገር ነው ከባድ ያስመስለው እንጂ ልጅ ማሳደግ ከባድ አይደለም
አልከበዳቸው
ምንም አይከብድም
ልጆችሽ ደስተኛ ናቸው
አዎ ደስተኛ ናቸው
ያግዛሉ
ስጦታ
እግዚአብሔር
ይባርክ
ያግዛሉ በእናንተ በምትሰሩት አብራዋችሁ ልጆችሽ
አዎ ሁልጊዜ አብረው ከነን ሂዳልን ልጆች አሁን አንዳንድ ልጅ ትልቅ ነው አዎ የመጀመሪያ ልጅ አሁን 23 አመት እና እሷ ባል አላት ልጅ አላት ግን የትንሽ ልጆች አሁን የትንሽዋ ወደ አንድ አመት ከሁለት ሳምንት በኋላ ስለዚህ ሁሉ የትንሾች ሁሉ ከየኔ ቤት ውስጥ አሁን ስምንት ልጆች አለን አንድ ላይ ወደ ኢትዮጵያ እንደገና አሜሪካ ከበድ ሰብ ነው
የተወሰኑት አሜሪካ ናቸው የተወሰኑት ኢትዮጵያ ናቸው ስምንቱ የራስሽ ልጆች ሌሎቹ በጉዲፈቻ የምታሳድጓቸው ናቸው
ግን ሁሉ የኔ
ሁሉ የራስሽ ልጆች ናቸው
ከእግዚአብሔር ሁሉ ከእግዚአብሔር ነው
በትክክል እንግዲህ በባህር ዳር ከተማ ነው ይሄ ግሬስ ተቋም የሚገኘው ማዕከሉም የሚሰራውና ለማስፋትም በአማራ ክልል ውስጥ እቅዳላችሁ ግን ደግሞ በአማራ ክልል ውስጥ የሚታይ ደግሞ ግጭት አለ መፈናቀሎች አሉ በልካታ ህጻናትም ወላጅ አልባ ሆነዋልና ይሄ ምናልባት እንድታሰፉ ተቋሙን ምክንያት ሆናችኋል ያለው ተግዳሮት ምን ይመስላል ከዛ ጋር ተያይዞ
የኛ በክልሉ የማስፋት ፕሮግራም የነበረን በፊት ነው የቆየ ነውና በግጭቱ የተነሳ የሚደርሱ በተለይ ህጻናትና ሴቶች ላይ አረጋውያን ላይ ችግሮች ይኖራሉ ቁጥሩም ይጨምራል እና ግን ለማስፋት ምክንያት ይሆነን እንደዚህ አይነት አገልግሎቶች ብዙ መስፋት አለባቸው ልጆቹ ያንን የሚገባቸው በልጅነት የሚገባቸው ነገር ትምህርት ህክምና መመገብ መልበስ ያንን ማግኔት ያለባቸውን ሳያገኙ ማለፍ የለባቸው እና አሁን ደብረ ማርቆስ እዛ ገብተናል ለገና የገና ስጦታ ጀምረናል ማዕከሉን ግንባታ ላይ ነን እንግሊዝ ሶሻል ውሃም የውሃ አገልግሎትም እንሰጣለን ባህር ዳር የውሃ ችግር አለ እና እሱን ችግር ለመቅረፍ ምን እናርክ ተብሎ የውሃ ጉድጓድ ቆፍረን በነጻ ማንኛውም ባህር ዳር ከተማ ያለ ሰው የማያውቀው በዚህ አጋጣሚ የውሃ ችግር ሲኖር ግሬስ ሴንተር ግሬስ ማዕከል ለእናቶችና ለወላጆቻቸው ለህፃናትና ለወላጆቻቸው ሂደው ውሃ በነጻ መውሰድ ይችላሉ።
እስኪ እንደው ምናልባት በአጠቃላይ እንግዲህ አሁን እንዳልከው ተቋም ሁለተኛ ተቋም ደብረ ማርቆስም ላይ እየከፈታችሁ ነው የአንደኛና ሁለተኛ ደረጃ ትምህርት ቤት ተቋማትም ገንብታችሁ ስራ ጀምራችኋልና የወደፊት አላማችሁ ምንድነው? ግሬስ ምን ደርሶ ማየት ትፈልጋላችሁ? ካንተ ልጀምርና ወደ ስራ እንመጣለን።
ግሬስ የሰው ልጆች ፍላጎት የሰው ልጅ መሆን የሚፈልጉት ነገር በተፈጥሯዊ ሁኔታ ሲወሰን ማየት አይፈልግም እና ልጆችን ከየቀን ከተወለደ ህፃን ጀምሮ እስከ ዩኒቨርሲቲ ድረስ ከዛም ስራ እስኪዝ ድረስ ነውና አሁን የግንባታዎች ግንብተን ትምህርት ቤት ራሳችን ትምህርት ቤት አለን በውጭም የኛ አሁን እስከ 7ኛ ክፍል ነው ከዛ በላይ ያሉት የግል ትምህርት ቤቶች ነው እየከፈልን እናስተምረው ግሬስ ደርሶ ምናየው ከሃይ ስኩል አሁን እስከ 7 አለ ከዛ እስከ 12 ከዛ በኋላ የራሱ የቴክኒክና ሙያና ዩኒቨርሲቲ እንዲኖረውና እዛ እንዲደርስ ከዛም በኋላ የቴክኒክና ሙያው የራሱ ልጆቹ ራሳቸው አካባቢያቸውን ሲገነቡ አካባቢያቸውን ራሳቸውን ሲለውጡ ሌላ ሰው ሲያስተምሩ ማየት ነው የምንፈልገው።
በጣም ደስ ይላል። አንቺስ ግሬስን የት ደርሶ ማየት ትፈልጋለሽ?
You know, grace የእግዚአብሔር ደረጃት ነው እና እዛ ሰዎች ደረጃት የስታፎች የቤነፊሸሪዎች እነሱ ነው። ስለዚህ በእግዚአብሔር መንገድ ሁልጊዜ እንሄዳለን።
በጣም ነው የማመሰግነው። ሰፊ ነው ብርሃን ምህረት ወይ ሜርሲ ኤሪክሰን የግሬስ በጎ አድራጎት ተቋም መስራቾች ባለፈው 20 አመት ውስጥ የወላጅ አልባ ህጻናትንና ዝቅተኛ ገቢ ያላቸውን እናቶች በማገዝ በባህር ዳር ከተማ እንዲሁም በሌሎች አካባቢዎች እያደረጋችሁ ያላችሁትን እንቅስቃሴ አስመልክቶ በስቱዲዮአችን ተገኝታችሁ ለተመልካቾቻችን ለአድማጮቻችን መግለጫ ስለሰጣችሁ እጅግ አድርጌ አመሰግናለሁ።
አመሰግናለሁ።
እንግዶቻችንን ምህረት ወይም ሜርሲ ኤሪክሰንና ሰፊ ሰው ብርሃንን በድጋሚ እናመሰግናለን። አድማጮች የተለያዩ ፖለቲካዊና ማህበራዊ ጉዳዮችን ዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስተዋት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው እኔ አስማማየ ነውና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ደና